በዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ ቆድማችሁችን። ዛሬ ሰኞ መስከረም 11 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መስከረም 11 ቀን 293 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? ከመጀመሪያው ኮሎኔሉ ሰልፉ ከማጋ እንደሆነ ግልጽ ነበር። ከመጀመሪያው የኢትዮጵያ ሰንደቅ ዓላማ ሲወረድ ነገሩ ግልጽ ነበር። ከመጀመሪያው አንዱና ሀቀኛው ይሃባ ህጋዊነትን ተነፍጎ አንጃ ግራንጃ ቅሌቱን ችሎ ይተካው ሲባል ኮሎኔሉ ለልማት እንዳልመጣ ግልጽ ነበር። ኦኦ ያኪሚያለ ኮሎኔሉ ታሟል በሚል ርዕስ የቀረበው የዕለቱ ሀተታ ከዜናው በመከታተል ይቀርባል።
ከርሞለ ፋሽስቶ ያቦየበስ ዛሬነ ቆጠኑ እንበረከከ የነሳነት ዋጋ ድንበሩ ከዚያነው በዘመን አመር ግንባርክን አሳየው።
በኢህአፓ ታሪክ ነሐሴ 26 ቀን ከፍተኛ ቦታን የያዘ ቀን ነው። በ1964 ዓመተ ምህረት ሚያዝያ ወር የተመሰረተው ኢህአፓ በ14ቱም ክፍለ ሀገራት የትግራይ ወያኔ ያስገነጠለው ኤርትራ ውስጥ ጨምሮ ራሱን ይፋ ያደረገበት ቀን ነው። በ2007 ዓመተ ምህረት ነሐሴ ወር ኢህአፓ ይፋ የወጣበትን 40ኛ ዓመት ለመዘከር የወጣውን የዴሞክራሲያ እትም አሰምተን የመጀመሪያው ክፍል ዝግጅታችን ይተናቀቃል። በቅድሚያ ዜና።
ከጥቂት ቀናት በፊት በቢንሻንጉል ጉሙዝ በተለያዩ ወረዳዎች በነዋሪዎች ላይ የተካሄደው ግድያ በአሰቃቂ መንገድ የተፈጸመና እንዲሁም በየደረጃው ባሉ የአካባቢ አመራር አባላት ተባባሪነት የተፈጸመ መሆኑ ተጋለጠ። በመተከል ዞን ቡለን ወረዳ አይጋሊና ኤፓን ቀበሌዎች እንዲሁም በወንበራ ወረዳ የተለያዩ ቀበሌዎች ዜጎች በቀስ በገጀራና በመጥረቢያ ከመገደላቸው በላይ አስክሬናቸው ከፍተኛ መጉላላት እንደደረሰበት የአይን እማኞች ገልጸዋል። ሰሞኑን ጥቃቱን ፈጽሟል የተባሉት 358 ግለሰቦች ከሁሉም ወረዳዎች ተይዘዋል ቢባልም በወያኔ ቡድን በገንዘብ የተገዙና በተባባሪነት የሚጠረጠሩ በርካታ ባለስልጣኖች እስካሁን እርምጃ እንዳልተወሰደባቸው ይታወቃል። ምንም እንኳን በጥቅም የተደለሉ አንዳንድ ወጣቶች መቆጣጠር የተቻለ ቢሆንም የጥቃቱ ተባባሪ የሆኑ ባለስልጣኖች በስልጣን ቦታቸው እስካሉ ድረስ ወደፊትም ተመሳሳይ ወንጀል ሊፈጸም ስለሚችል ነዋሪዎች ራሳቸውን ለመከላከል በሚገባ ተደራጅተውና ታጥቀው ራሳቸውን መጠበቅ አለባቸው ተብሏል። ባለፈው ሳምንት መጨረሻ ላይ የወያኔ ቡድን የኢትዮጵያ ፌደራሊስት ኃይሎች ጥምረት በሚል ስም ባወጣው መግለጫ የሻቢያ ጦር ከኢትዮጵያ እንዲወጣ ጠይቋል። የፌደራሊስት ጥምረት የሚባለው ቀደም ብሎ የወያኔው ቡድን አንዳንድ ግለሰቦችን በገንዘብና በጥቅም በመደለል አሰባስቦ የፈጠረው ድርጅት እንደነበር የሚታወቅ ሲሆን በአንድ ወቅት የዚሁ ድርጅት አባል ናቸው የሚባሉ ግለሰቦች ተሰብስበው ወያኔን ከጥምረቱ ያስወገዱት መሆኑ ይታወቃል። የወያኔ ቡድን መቀሌ ላይ ይፋ ያደረገውና በፌስቡክና በሌሎች ሚዲያዎች መድረኮች ባሰራጨው መግለጫ የሻቢያ ጦር ከሀገራችን ይውጣ በማለት ምን አይነት የፖለቲካ ትርፍ ለማግኘት እንዳለመ ግልጽ ባይሆንም የራሱን ምርጫ አካሂዶ ትግራይን ገነጥላለሁ የሚለው ቡድን የሻቢያ ጦር ለማስወጣት የተባበሩት መንግስታት ድርጅት ሰላም አስከባሪዎች ወደ ኢትዮጵያ ይይቡ የሚለውን ቅስቀሳ ውዥንብር ለማራመድ ሳይሆን አይቀርም የሚሉ አሉ። በአለፈው ሳምንት በአቃቤ ሕግ ክስ የተመሰረተባቸው አሸባሪዎች የቄሮ አለቃ ጃዋር መሐመድ እና ሌሎች ሰኞ ፍርድ ቀርቦ የክሱ ዝርዝር በንባብ እንዲሰሙት መደረጉና በጽሑፍም የተሰጣቸው መሆኑ ታውቋል። የቄሮ አለቃ ክስ ከተመሰረተብኝ የገዢው ፓርቲ በኦሮሚያ ክልል ያሸንፈኛል ብሎ በመፍራቱ በምርጫ እንዳልሳተፍ ነው በማለት ተናግሯል። ባለፈው ቅዳሜ ክስ ተመሰረተባቸው ከተባሉት 24 ግለሰቦች መካከል በዛሬው ቀን ፍርድ ቤት የቀረቡት 18 ሲሆኑ በውጭ ሀገር የሚገኙና ሌሎች 3 እንዳልቀረቡ ተገልጿል። ዘረኛው አሸባሪ በግሉና ከሌሎች ጋር በመሆን የቀረበበትን ተደራራቢ የወንጀል ክሶች የጦር መሳሪያ ይዞ በማመስ ወይም የእርስ በርስ ጦርነት በማነሳሳት የሽብር ወንጀል ለመፈጸም ማቀድና ማሰናዳት ድርጅቱ ከዚህ ጋር ውጭ የቴሌኮም መሰረተ ልማት መዘርጋት የጠና ፈቃድ ሳይኖር የጦር መሳሪያ መያዝ ወይም ማስቀመጥ የሚሉ ወንጀሎች ናቸው። የአዲስ ብር ኖት መውጣት ተከትሎ በየቦታው ከፍተኛ ችግር ተፈጠረ መሆኑ ታውቋል። ቀደም ብሎ የብሔራዊ ባንክ ባወጣው መመሪያ መሰረት ግለሰቦች እስከ 1.5 ሚሊዮን ብር በጥሬ ገንዘብ መያዝ የሚችሉ መሆናቸው በግልጽ ቢቀመጥም የብር ለውጥን ተከትሎ በተደረገው ቁጥጥር ገንዘብ አከማይታቸዋል በሚል ከ1.5 ሚሊዮን በታች ገንዘብ የተገኘባቸው ባለሀብቶች በጸጥታ ኃይሎች የተዘረፉ መሆናቸው ለዜና ተቋሞች ተናግረዋል። የችግር ጎላ ብሎ በደረሰበት በሶማሊያ አካባቢ ወደ አመጽ የሚያመራ እንቅስቃሴ ጫፍ ላይ ደርሶ የነበረ ቢሆንም በአስተዳዳሪው ፈጠን ያለ የማረጋጋት ጥረት የበረደ መሆኑ ታውቋል። ሰኞ መስከረም 11 ቀን በግብጽ የተለያዩ ከተሞች ጸረ አልሲሲ ሰልፎች ሲካሄድ መዋላቸው የዜና ምንጮች ዘግበዋል። የግብጽ የጸጥታ ኃይሎች በሰልፈኞቹ ላይ ያደረሱት ጥቃት ተከትሎ አስዋን ውስጥ የሚገኘው የፕሬዝዳንቱ መኖሪያ ሰልፈኞች አቃጥለዋል። በየቦታው ፖሊሶች በተቃዋሚ ሰልፈኞች በድንጋይ ሲመቱና ሲያፈገፍጉ የሚያሳዩ ምስሎች በማህበራዊ ሚዲያ ተሰራጭተዋል። የተቃውሞ ሰልፉ የተጠራው መሐመድ አሊ በተባለ በውጭ ሀገር የሚኖር አክቲቪስት ሲሆን በአገሪቱ የተንሰራፋውን የፍትህ መጓደልና ሙስና በመቃወም ነው ተብሏል። አድማጮቻችን፣ የዜና ዘገባ ላይ ተጠናቀቀ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። I'm not sorry.
ያኪም ያለህ ኮሎኔሉ ታሟል። ከሳምንት ወደ ሳምንት የኮሎኔሉን ሁኔታ ስናጤነውና ፊቱንም ሳይቀር ስናየው ሰውየው እየታመመ መሄዱን መገንዘብ እንችላለን። ያገራችን ያንጎል መርማሪዎች ዶክተሮች ቸልታ ታይቶባቸዋል እንጂ ኮሎኔሉ ከቶም ጤነኛ አይደለም። ማስታገሻ ወይም ማደንዘጃ ኪኒን ፕሮዛክ እንደሚያዘወትሩ ሰዎች ፊቱ ራሱ መልፈስፈስን ይዟል። በራሱ ቁንጅና ተጠምዶ ፊቱን በወንዝ ውሃ ሲያይውል ነበር እንደተባለው የግሪኮቹ ናርሲሰስ ሲበዛ ራስ ወዳድ ናርሲሲስቲክ የሚባለውን ከሆነ ቆየ። ተክለሰውነትን ከደጀን ተራራ ሊያስበልጥም ይጨረጨራል። የበሽታው ጥርቅም ተጨባጭ ሁኔታን እንዳያይ ሲያግደው ጥቃቅን ትርኪ ምርኪ ሁኔታዎችን ግን ይያስገዘፈ ያንገዳግደዋል። ተያይዞም ማን ደፋር ተችቶኝ ማን ተናግሮኝም አብሮ ይመጣና የሹም ዶሮን ስሜት ያሳፍንበታል። ኮሎኔሉ ቁጣውን በስቷል። የሚታረደው ሰው፣ በሺዎች የሚታሰረው ዜጋ፣ በሚሊዮን የተፈናቀለው፣ የሚታገቱት ተማሪዎች ሁኔታ ከቶም አያሳስበውም። የአገር ሕዝብ በጎርፍ ሲጨነቅ ከጎርፍ ያድናችሁ መልእክቱን ለሱዳን ይልካል። ተቅለብልቧል። በቅርቡ በተደረገ ቃለ መጠይቅ የባጤ ቆጡን ተቀባጥሮ እናቱ ትንግርት ያለችው ትነክሳለህ ሳይሆን ጠቅላይ ሚኒስቴር ትሆናለህ ብሎ ከማረሙን በላይ ራሱንም ትንቢት ነጋሪ አድርጎ ዘበኛዬ ትሆናለህ ያልኩት ይኸው ዘበኛዬ ሆኗል ሲልም ለፍፏል። ለእኛ መልእክቱ ጠባቂዎቹ የመንደሩ ሰዎች መሆናቸው ነው። ባፊ ጠፉ በለፈለፉ። ኮሎኔሉ በትርኪ ምርኪ ላይ የሚያተኩርና ጊዜ የሚያጠፋ መሆኑ፣ ራሱን በማወደስ በማዳነቅ ላይ ማተኮሩ የያዘው በሽታ ነጸብራቅ ሲሆን አያሌ አምባገነኖችን በአፍሪካም በዓለምም ሁሉ ያበላሸ በሽታ ነው። አገር ከሳት ገብታ ስትንጨረጨር፣ እናቶች ቀን ተሌት ሲያለቅሱ፣ ዜጎች ሁሉ ለነገ ሲጨነቁ ኮሎኔሉ መናፈሻ ከፈትኩ ብሎ እንጣጥ እንጣጥ ይላል። አንድ የወያኔ ባለስልጣን ሆና ብዙ አመታት የሰራች ሴት ስለ ባሏና ራሷ የፍቅር አይሉት የፖለቲካ የጻፈችውን ባለ 400 ገጾች መጽሐፍ አነበብኩ ብሎ የመጽሐፍ ሃያሲነትም ቃጥቶት ሊተች ሊወርፍም ሲሞክር ልንታዘበው በቅተናል። ያባን እድል ባገኘ ቁጥር ሊወርፍ መቃጣቱ ራሱ የተለየ ዛር እንደያዘው ጠቋሚ ሲሆን፣ ድርጅቱን ለመውረፍ ምንም የሞራል ብቃት የለውም። ችግሮችን በውይይት ቢፈታ ኖሮ ለማለትም መብትም ብቃትም የለውም። በውይይት ቢፈታ ኖሮ ጓደኞቹም ጣራቶቼም ብሎ የሰየማቸውን ቃሊቲና ቂሊንጦ ባልከተተ ነበር። የከፋውን ስህተት የሚፈጽመው ራሱ ነው። 48 ዓመት በፊት ሆነ የሚለውን ስህተት በባሰ እየደገመ ማለት ነው። ወቀሳ ሲመጣባቸው ወደ ኋላ ጎብጠውና ተመልሰው ኢሃፓን ሊወነጅሉ መጣራቸው ኮሎኔሉና ወያኔዎችን በጣም ያመሳስላቸዋል። ስባት ነጋና ስዩም መስፍን ከሰስን ብለው የቀባጠሩትን የጠራራ ፀሐይ ጩኸት ውሸትም ያነሷል። ኮሎኔሉም መደዴ ፖለቲካውን ሲያራምድ የዛሬ 50 ዓመት ኃይሌ ፊዳ አልጀርስ ከነበሩት ኢትዮጵያውያን ጋር ቢስማሙት ኖሮ ዛሬ ያለንበት ሁኔታ ባልተከሰተ ብሎ የተናገረውን ያስታውሷል። ኮሎኔሉ ከመጀመሪያውም ዞሮበታል። የአገራችን ታሪክና ሁኔታ ሊገባው አልቻለም። በመሰረቱ ዘረኛና ጠባብ ሲሆን ፖለቲካው ግን የሱን የስልጣን ጥቅም ማስቀደም ነው። በመሆኑም ጸረ አማራ መሆኑ ብቻ ሳይሆን ጸረ ኦሮሞም ቢሆን የሚያስገርም መሆን የለበትም። ኮሎኔሉ ግፈኛ የሰይጣን መላእክተኛ መባሉ ተገቢ ነው። ግፍ ባገር ሲናኝ ኩበት ጠልቆ ድንጋይ ይዋኝ ተብሏል። የኩሉ ሆዳምና ድርባይ የኩሉ የምሁር ባንዳ መጭፈላ ብለው ለሚገረሙ ምላሹ ስራቱ የወለዳቸው ናቸው የሚል ነው። ያፋግማቱ ከጭንቅላቱ መሆኑ አልቀረም። ኮሎኔሉ ነው ውዳቂ ዘረኞችን ቄሮ መንጋዎችን ሰብስቦ ያሰማራብን አድርባዮችን ባንዶችን የቀፈቀፈብን። ኦነግም ባለመንጫዎቹም እነ ገርባና አራርሳ የኮሎኔሉ ውልዶች ናቸው። አቅፎ ደግፎ አገር ገንጣዮችን እንግዳ ብሎ ትልቅ አቀባበል ያደረገላቸውና ሰግደው ቢመጡም አማራ ትግሬ ተባለ ቱሃን ቤቴ ባለው ሆቴል የተወረወሩትን ክብረ ቢሶችን እናስታውሳለን። ከመጀመሪያው ኮሎኔሉ ሰልፉ ከማጋን እንደሆነ ግልጽ ነበር። ከመጀመሪያው የኢትዮጵያ ሰንደቅ ዓላማ ሲዋረድ ነገሩ ግልጽ ነበር። ከመጀመሪያው አንዱና ሐቀኛው ይሃፋ ህጋዊነትን ተነፍጎ አንጃ ግራንጃ ቅሌቱን ችሎ ይተካው ሲባል ኮሎኔሉ ለልማት እንዳልመጣ ግልጽ ነበር። የሽግግርንም ሂደት ለሱ ያስደሰቱ መስሏቸው የተቃወሙ ሰውየው እኔ አሻጋሪ ነኝ ሲል ራሱን ብቻ መሆኑን እስኪረዱ ጊዜ ፈጀባቸው እንጂ አምባገነን ሆናለሁ ማለቱን አስረግጦባቸዋል። እነስከንደር ነጋ ሲያዙ ጮቤ ረገጡ ጠባቦች ዛሬ ማን ነው ባለ ሳምንት መጥቶባቸዋል። ነግንቦት ሰባትም ሰብእናቸውን በሞላ ሸጠውና የኮሎኔሉ ጫማ ሳሚ ሆነው እስካልቀጠሉ ድረስ የሚደርስባቸውን ማወቅ አይሳናቸውም ብለን እንገምታለን። ፍጹም ስልጣን ፈላጊ ሆነው ኮሎኔል በባዶ ህዝብ እየማቀቀና እየፈከተ ባለበት ብልጽግና ቢል ደንቆሮና ጥራዝነት ተቆኖ ሰው እየተሳለቀበት ካርል ማርክስ የሚለውን ፈላስፋ የበለጠ መስሎት ቢጀነን በናፖሊዮን ይባል እንደነበረው የትልቅነት ቀጀትና ባዜ ቢይዘውም ከቶም ሊያስገርመን አይገባም። የትንሽ ሰው ዓለሙ ከሰማያ ሰማያት ባንጎል ውስጥ ሰፍቶበታል። ይህ የምን በሽታ ነጸብራቅ እንደሆነ ባለሙያዎቹ ሐኪሞች የሚያውቁት ነው። በራሱ ተክለሰብ ፎዟልና ዙሪያውን በመሐይም ቄሮች መከበቡን ይወዳል። የሚጠበቅም ነው። ከነሱ መሃል ኮከብ ሆኖ እንዲታይ ማለት ነው። መለስም ብዙ መጋዣዎችን ሰብስቦ ብልህ ሲሉት ነበር። ብልህ ሳይሆን ግብዝ ሆኖ እያለ ብልህ መሪ በሕዝብ ይመረጣል። በሕዝብ በጎ ፈቃድና ድጋፍ የሚገዛ ይሆናል። ምንም እንኳ ይህን ያልነውን በተወሰነ ደረጃ የአሜሪካው ፕሬዝዳንት ይዘት የሚያስተባብል ቢሆንም ምርጫ ግን የዴሞክራሲ አይነታ መከሰቻ ስላልሆነ ሕዝብ የማይበጀውንም ሊመርጥ እንደሚችል እንገነዘባለን። ኢትዮጵያ ግን ነጻ ምርጫ ለማድረግ መቼም ችላ አታውቅም። የኮሎኔሉ መጪ ምርጫ ከወዲሁ ተደምድሟል። 100% ባይሆን በአብዛኛው ድምጽ አሸናፊ እንደሚሆን ጥርጥር የለውም። ባዳንም እንደምናውቀው ህዝባዊና ነጻ ምርጫ ተካሄደ ብለው ይመሰክሩለታል። አዙሪቱ ምንም ምስጢር የለውም። ወያኔ መቀሌ ተሰዶ እንኳን ሻል ያለ ምርጫ ሊያደርግ አልቻለም። ስልጣን ሊካፈል አልደፈረም። ያመለም ብተው ነው በሁሉም ዘንድ። የአምባገነኖች ማርከሻ ህዝባዊ አመጽና ቢወት ብቻ ነው። ኮሎኔሉ ኩንታል ፕሮዛኪንን ቢወት የሰፈሩበት ዛሮች አይለቁትም። የህዝብ አመጽና ቁርጠኛ ትግል ነው የሚያድነው የሚገላግለው። አመጽና አብዮት ስር ነቀል ለውጥ። ኮሎኔሉ በጣም ታሟልና ባስቸኳይ በህዝባዊ አመጽ እናክመው። የበሽተኛ ኮሎኔል ማላገጫ አንሁን። ኢትዮጵያና ኢትዮጵያዊነትን በትግላችን እናስከብር። ዘረኛው አገዛዝ ይውደም። ድል ለኢሃፓና ለኢትዮጵያ ህዝብ አገር አድን ትግል።
Let me say that I'm going to be my, that I'm የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልስራ ጽ 40 ቁጥር 11 ነሐሴ 2007 ዓመተ ምህረት ነሐሴ 26/1967 አዋጅ አዋጅ ለተግ ግዳጅ በኢህአፓ ታሪክ ማለትም ተያይዞ በአገራችን ታሪክ ቦታ ከያዙ ታሪካዊ ቀኖች ውስጥ ነሐሴ 26/1967 ዓመተ ምህረት ኢህአፓ የታወጀበት ልዩ ስፍራ ይዞ ይገኛል። በሚያዝያ 1964 ዓመተ ምህረት ተመስርቶ በህቡዕ ሲንቀሳቀስ ቆይቶ ኢህአፓ ህልውናውን ይፋ ያደረገው በዚህ ወቅት ነበር። መርሃ ግብሩን በመላ ኢትዮጵያ በልዩ ልዩ ቋንቋዎች አሰራጭቶ ስሙን ይፋ ያደረገውና ተወዳጅ የሆነው የዴሞክራሲያ ባለቤት መሆኑን ያሳወቀው በዚህ ጊዜም ነበር። አዋጁ ለትግል ግዳጅ ህዝብን የሚጠራና እነሆ የተደራጀ የትግል መሳሪያ አለ ብሎ የምስራች ያበሰረ ነበር። ታሪካዊ አዋጅ ህዝብን ያስደሰተ፣ የጠላትን ጎራ ያፍረከረከ ከአርባ ዓመት በፊት ማለት ነው። የወቅቱን እንድምታና ቱማታ ለመረዳት ወደዚያ ጊዜ እይታ መመለስን ይጠይቃል። ኢትዮጵያ ሀገራችን በፊውዳልና ኋላ ቀር አገዛዝ ስር ታፍና የነበረችበት ነው። 85% አርሶ አደሩ ጭሰኛና ገባር ተብሎ ትምህርቱ 75%ውን ለባላባቶች መገበሩ በህግ የሰፈረ ነበር። ፓርላማ የተባለው ልክ እንደ ዛሬው ስልጣን አልባ የይስሙላ ተቋም እንደነበረም ይታወሳል። አጼውም ራሳቸውን ስዩመ መለኮት ብለው ስልጣናቸው የማይጠየቅና የማይገረሰስ ነው በማለት ታውጆ ንጉሱን መተቸት በእስራት የሚያስቀጣ ወንጀል ተብሎ መሰረታዊ ዴሞክራሲያዊ መብቶች ሁሉ ታፍነውና ተረግጠው የነበረበት ጊዜ ነው። የህዝብ እኩልነት ያልተረጋገጠበት መንግስትና ሃይማኖት የተለዩበት ሁኔታ አልነበረም። ንጉሱ በየጊዜው ለተነሳባቸው ህዝባዊ አመጽና ኋላም ለመፈንቅለ ሙከራ ምላሻቸው ለውጥ ሳይሆን ተቃዋሚዎችን ማፈን፣ መግደል፣ ማጋዝ፣ ማሰቃየት ነበር። ከበላይ ዘለቀ እስከ መንግስቱ ንዋይ ጥላሁን ግዛውና አበራ ገሙ የንቅናቄ እንቅስቃሴ መሪ ሁሉም ሞትን ተቀብለዋል። ዛሬ የታሪክን ይዘት መረዳት የተሳናቸው በአንጻራዊ ክርክር ወይም ታሪክን በመካድ የያኔውን አገዛዝ ሽቶ ሊረጩ ቢሞክሩም የካቲት 66 አብዮት የመጣበት ስርዓት ጸረ ዴሞክራሲና ጸረ ህዝብ ነበር። በመሆኑም ይህን የለውጥ ጥሪን ድፍን ጆሮ የሰጠ አገዛዝ ለመጋተር ተራማጆች ቆርጠው ተነሱ። የዚህ ቆራጥነትና ኢትዮጵያዊነት ዋና ነጸብራቅ ሆኖ ኢሃፓ ተደራጅቶ ብቅ አለ። ቀደም ብሎ በዚህ መልክ የተዋቀረ ድርጅት አልነበረም። ከኤርትራ የግንጠላ ድርጅቶች ውጭ በተናጠል የአርሶ አደሮች አመጾችና የሰራተኞች አድማዎች ቢኖሩ በዘመናዊ ድርጅት አንጻር በአገሪቷ የፖለቲካና የትግል አድማስ ብቅ ያለው ኢሃፓ ነበር ቢባል ስህተት አልነበረም። ኢሃፓም ደራጅቶ ይፋ ከመውጣቱ በፊት በጋራ ሊሰባሰቡ የሚችሉትን ተራማጅ ቡድኖች በተቻለው አሰባስቦና አታግሎ ወደ ይፋ አዋጁ መሸጋገሩም የሚታወቅ ነው። የካቲትን የህዝብ አብዮት ፈንግሎ የራሱን የምርጥ መኮንኖች ሰይሞ ፋሽስታዊ ስልጣንን ሊያሰፍን የተነሳውን ወታደራዊ ኃይል ከመቋቋም አንጻር ህዝብ መሪ ድርጅት ይፈልግ በነበረበት ሁኔታ ኢሃፓ ይህንን ግዳጅ ተቀብሎ ከህዝብ ጎን ሊታገል መቁረጡን በነሐሴ 26/1967 ዓመተ ምህረት ለህዝብ አበሰረ። ታሪካዊ ቀን፣ የህዝብ ፈንጠዝያ የታየበት፣ የታሪክ አዲስ ምዕራፍ መከፈቱን ያሳወቀበት፣ የትግሉ ጉዞ ሐዲድ መቀየሩን ይፋ ያደረገበት ቀን ነበር። ይህ ሁሉ የራስ ሙገሳ ቃልና ገለጻ ሳይሆን በወቅቱ የተከሰተ ሐቅ መሆኑን መስካሪ ብዙዎች ናቸው። ሚያዝያ 1964 ዓ.ም የተተከለው ስር ሰዶ በነሐሴ 26/1967 ዓ.ም ማንነቱን ገዝፎ በአለኝታነት በህዝብ ለመታወቅ ቻለ። እዚህ ለመድረስ ግን ጉዞው ቀላል አልነበረም። የዚያን ጊዜ ሁኔታ በቅጡ ያልተረዱት ያኔ ሳር ቅጠሉ አብዮትን ለውጥን ፈላጊ የነበር መስሎ ይታያቸዋል። ሐቁ ይህ አልነበረም። ኢሃፓ ከተመሰረተ በኋላ በአገር ቤት ስር ለመስደድ አስቸጋሪ ሁኔታዎች ጋሬጣ ሆነውበት ነበር። በየካቲት 66 ሆ ብሎ የተነሳው ሁሉ በቅድመ የካቲት ለመደራጀት ዝግጁ አልነበረም። የድርጅት ጥረትን ለማክሸፍ አሜሪካ ያደረገው አሉታዊ እንቅስቃሴ በሃይማኖት መጠቀምን ጨምሮ ቀላል አልነበረም። ወጣቱን ከፖለቲካ በተጻረረ መንገድ ትኩረቱን ለመሳብ በስልትና በዘዴ የተደረገው ጥረትም ውጤት አልባ አልነበረም። ለማደራጀት የነበረውን እንቅፋት ሁሉ አስወግዶ ለመጓዝ ኢሃፓ ሊማርበት የሚችለው ተጨባጭ የአገር ተመክሮ ባይኖርም ባለው አቅም ይህንን ችግር ሊያስወግድ ጥሮ በየካቲትም ፍንዳታ ተረድቶ ድርጅቱን ሊያሰፋና ሊያጠናክር ችሏል። አዋጁ በነሐሴ 26 የጥረቱን ፍሬ አብሳሪ ነበር ማለት ይቻላል። ቀደም ብሎም ቢሆን ዴሞክራሲያ የድርጅቱን አቋም አስተጋብቶ ድጋፍና ተወዳጅነትን አትርፎ ነበር። ፈራሪ ምሁራን ለባለነፍቶቹ ተጎብሰው አሉታዊ ሚናን መጫወት ጀምረው ነበርና ያባት ይታወች ያገዛዙም ሆነ የነርሱ ጎራ ብርክይዟቸው እንደነበር ይመሰክራል። የምርጥ መኮንኖችን ጨቋኝ ቡድን የሚቃወምና የሚፋለም ድርጅት ብቅ ማለቱ ጭቆኑን ህዝብ ለል ያሰኘ ክስተት ነበር። ሰባሳቢና አስታጋይ ድርጅት በመስከሰቱ ጸረደርግ ትግሉ ጎመራ። ሁሉም የህብረተሰብ ክፍል በትግልም ሊካፈል የቻለበት ሁኔታ ተፈጠረ። እዚህ ቦታ ለመድረስ ደም ፈሷል፣ መስዋዕትነት ተከፍሏል። የነበረው ሁኔታ እነ ገሌ ባይባልም ታሪክ የሚዘክራቸው ጀግኖች ለኢሃፓ ምስረታና እወጃም ተሰውተዋል። ከኢሃፓ እወጃ ቀደም ሲልም ድርጅቱ ኮንፈረንስ አካሂዶ እወጃውን በማጽደቅ ውስጣዊ መስተካክሎችን በማድረግ መርሃ ግብሩን በማሻሻልና በማጽደቅ ሙሉ ዝግጅት አድርጎ ነበር። ለመተኮስ ኢላማ ለጥይቱም ሰለባ እንዲሉ ማለት ነው። በዛሬ መነጽር ሲታይ ምስረታውም ሆነ እወጃው እንዲህ ቢሆን የተሻለ ነበር የሚሉ ባይጠፉም ያኔ በነበረው ተጨባጭ ሁኔታ ግን የተወሰደው እርምጃ ምስረታውም ሆነ እወጃው ማንንም ሊደግመው ያልቻለ የሚደነቅ ክስተት ነበር ነው። የተወሰደው እመርታ ነው ቢባልም ትክክል ነው። ለመጀመሪያ ጊዜ የፖለቲካ ድርጅት ወሳኙን የሀገር ትግል መራለው ብሎ የተነሳበትና ህዝብም በዙሪያው በብዛት ለመሰባሰብ የቻለበት ሁኔታ ነው። የወጣት ሊግ፣ የጭቁን ወታደሮች ማህበር፣ የኢትዮጵያ ለባደሮች አብዮታዊ ማህበር ኢላማ፣ የሴቶች ኮሚቴ፣ የኢትዮጵያ ህዝባዊ አብዮታዊ ሰራዊት ኢሃሰ ወዘተ ሁሉንም የህብረተሰብ ክፍል ኢሃፓ ሊሰበስብ ሊያደራጅና ሊያታግል መቻሉን ባጭር ጊዜ አረጋግጧል። ያኔ በኢሃፓ ጊዜ የሚባለው በዋዛ አይደለም። የድርጅቱም ልሳን መሆኑ የተገለጸውም ዴሞክራሲያና ሌሎች ጽሑፎች የህዝቡን ንቃተ ህሊናና ፖለቲካዊ ግንዛቤ አዳብረዋል። ከሁሉም በላይ ግን ኢሃፓ ወጣቱን ትውልድና ተራማጁን ክፍል ሊያቀፍ በመቻሉ ሚዛኑ ከፍ ያለ ሆኖ በትግሉ ላይ ታሪክ የሚዘግበውን አሻራ ጥሎበታል። ማንኛውም አገር ወጣቱን ያቀፈ ትግል ጠንካራ እንደሚሆን የተረጋገጠ ነው። ዛሬው ተጨባጭ ሁኔታና ትግሉን እየገጠመው ካለው ችግር አንጻር ስናየው በተለይም ግልጽ የሚሆነው ይህ ሀቅ ነው። ወጣቱን ሴት ወንዱን ያደራጀ ትግል ይጠነክራል። ኢሃፓም ያደረገው ይህንኑ ነው። በዘመቻውና ከዚያም በቀጠለው የትግል ሂደት ድርጅቱ በወጣቱ ምን ያህል እንደተደገፈና በጠላቶቹ ላይ ሊያይል እንደቻለ ማወቅም ተችሏል። በወጣቱም ዘንድ ሆነ በአጠቃላይ በህዝብ ደረጃ ኢሃፓ ያደረገው ትልቅ አስተዋጽኦ የህዝብና የሃይማኖት እኩልነትን አስተጋብቶ በዚያው የአገርን አንድነትና የጋራ ትግልን በገቢር ማስፈኑ ነው። ኢሃፓ እንደ ድርጅት የብሔረሰቦች ሁሉ ቤት ነበር። ወጣቱም ከጥቂት ጠባቦች በስተቀር በኢትዮጵያዊነት ለኢትዮጵያ ታገለ። ይህ ሁኔታ ዛሬ ተዳክሞና በወያኔ አጋፋሪነት ልዩነትና ተከፍሎ ያውም በዩኒቨርሲቲው ሰፍኖ ሲታይ ያኔ በኢሃፓ የተደረገው ትግል ያኔ የነበረው ወጣት የላቀ ሆኖ ኢትዮጵያዊነትን አክብሮ ይዞ እንደነበር ገሃድ ሆኖ ይታያል። ኢሃፓ ሲታወጅ አመራሩም አባላቱም ከአብዛኛው የኢትዮጵያ ብሔረሰቦች የተወለዱና በኢትዮጵያዊነት በጋራ የተሰባሰቡ ነበሩ። ድርጅቱን በተመለከተ እነ ወያኔ አማራ ሲሉት፣ ሌሎች ደግሞ በዚሁ ተጻራሪ በሌላ ሊመድቡት ሞክረዋል። ኤርትራን አስገነጠለ፣ የግንጠላን መስመር አስተማረ አሰፈነ፣ የሶማሊያን ወረራ ደገፈ ወዘተ በሚል በተለይም ጭቆና አለ ብሎ በይፋ ጻፈ የተባለውን ዋለልኝ መኮንንን እያወገዙ ሲወነጅሉ ኢሃፓ በሐቅ ግን ተገንጣዮቹ በመቃረኑ ብዙ ጉዳት እንደደረሰበት የሚመለከታቸው ምስክሮች ሆነዋል። የኤርትራን ቅኝ ግዛትነት ባለመቀበሉ ከኢሃፓ ጋር ተጋጨን ሲል የሻቢያው መሪ ኢሳያስ የተናገረ ሲሆን የወያኔ ባለስልጣን የነበረው ሌላው ደግሞ ኢሃፓ የኤርትራን ጉዳይ የቅኝ ግዛት ጥያቄ ነው በሚል ባለመፈረጁና ሶማሊያን ባለመደገፉ ጉዳት ደረሰበት ሲል ጽፏል። ከ1967 ዓመተ ምህረት ጀምሮ ያባ ከወያኔ ጥበትና ጸረ አማራነት ጋር ሲፋለምና ግንጠላን ሲቃወም የነበረውንና መስዋዕትነት ሲከፍልበት የቆየውን ሀቅ በሐሰት ክስ ብዛትና ድግግሞች ማስረሳት የሚቻል አልሆነም። ያባ ለተፋፋመ ትግል ራሱን አዘጋጅቶ ህልውናውን ይፋ ሲያደርግ ለመሆኑ ሌሎች የት ነበሩ ብሎ መጠየቅም ተገቢ ነው። የማይካደው ሀቅ በዚያን ጊዜ እኩልነት ሳይሆን ልዩነት ሰፍኖ ያበጠው ይፈንዳ በሚያስተኝ ደረጃ ደርሶ እንደነበር ነው። የዴሞክራሲና እኩልነት መፋት ያሳደሩ ለገባርነት ጭፈኝነት መዳረግና መበዝበዝ አብዮትን ጠርተዋል። ስርዓቱ አብዮትን በራሱ ላይ አመጣ እንጂ ሌሎችን መክሰስ አይችልም። የነበርን ጫጫታ አንዳንዴ የሐሰት ቢሆንም ሳር ቅጠሉ ኢህአፓ ነበር የሚባለው የነበረውን እውነታ ገላጭ ነው። ለድርጅቱ የኋላ ኋላ መዳከም የሆነው ምክንያት ምናልባት ይህ ሳይሆን አይቀርም ብለው የሚደመድሙ ክፍሎች አሉ። ድርጅቱ ሲሰፋ ራሱን ለጥቃት ማጋለጡ ይዞት የነበረው ምስጢራዊ አደረጃጀት እንዲንቦራቀቅና ክፍተት እንዲፈጠር ማድረጉ አልቀረም። ይህ እንዳለ ሆኖ ግን ድርጅቱ ህዋይነትንም አስፍቶ ለማስተዋወቅና ለማስጨበጥ በቅቷል። በጠላት ጎራም በሰፊው ሰርጎ በመግባት ራሱን ከባሰ ጥቃት ለመከላከል የቻለበትም ሁኔታ ነበር። ሀገር ጎጂ ቡድኖችንም በተመለከተ ያከናወነውን መጥቀስ ጊዜውም ቦታውም ባይሆንም ግን በዚህ መልክ ስምሪቱ ትግልን ከከፋ ጉዳት መጠበቁ ሊጠቀስ የሚችል ነው። ድርጅቱ በነሐሴ 26 ቀን በይፋ ከመታወጁ በፊት ባደረገው መለስተኛ ጉባኤ ሊከሰት የነበረውን ውስጣዊ ድርጅታዊ ችግር መፍትሄ ሊሰጥ ሞክሯል። በመስራች ጉባኤው ዋና ጸሐፊ የተባለው ግለሰብ በድርጅቱ ላይ አምባገነን ሊሆን ሲነሳ ተቃውሞ በመቅረቡ ይህን የዋና ጸሐፊ ቦታ ጉባኤው ሰርዞ የጋራ አመራርና ኃላፊነትን በማስረገጡ ከስልጣኔ ወረድኩ ያለው ግለሰብ ቁርሾ ይዞ ድርጅቱን በአንጃነት ሊያጠቃ ተነስቶ ብዙ ጉዳትም ደርሷል። ድርጅቱ ሲታወጅ የተደቀነበትን የአንጃ አደጋ በይዘቱና በቅጡ የተረዳው አልነበረም። በትኩረትም ጠባብ ብሔረተኞችም ላይ ገና እየዘመተም አልነበረም። በዋናው ጠላት ላይ ማለትም በወታደራዊ መኮንኖች አገዛዝ ላይ ግን ምንም ውዥንብርን ሳያስተናግድ ቆርጦ መነሳቱን ሕዝብ ሁሉ ያየውና ያወቀው ነው። በውስጡ የተፈጠሩ አንጃዎች ደግሞ ለገዢዎች ሊንበረከኩ መሻታቸውና ተቀባይም ሲያጡ በአጥፊ ስምሪት መንጎዳቸው ማንም አሌ ሊለው የማይችል ሐቅ ነው። ድርጅት ምትሃት አይደለም፣ ሊሆንም አይችልም። ድርጅት የተጨባጩ ሁኔታ ተገዥና የአባላቱም ነጸብራቅ ነው። በአመራሩ ችሎታና ብቃት ብቻም መልኩና ይዘቱ አይወሰንም። ድርጅት የጋራ እምነትና ጥረት ውጤት ነው። ነውናም ከድርጅት የሚጠበቀው ይህን ሁሉ በግንዛቤው ማስገባት አለበት። ኢህአፓ ሲመሰረት ሲታወጅና ሲታገልም የህዝብን ተስፋ አላጨለመም። ደርግና ደጋፊዎቹን በፖለቲካ ትግሉ ድባቅ መጥቷቸዋል። የህዝብን መፈክር አንግቦ በመታገሉ የህዝብን ድጋፍ አግኝቶ ሊጠናከርና ለደርግም ሊጠጥርበት ችሏል። የህዝብን ድጋፍ ማግኘትና ህዝብን ማደራጀት ከተቻለም ድርጅት ሊጠናከር መቻሉንም በገቢር አሳይቷል ማለት ይቻላል። መሬት ላራሹ ይሁን ያልተገደበ ዴሞክራሲ ለሰፊው ህዝብ ይሰጥ፣ እኩልነት በዜጎች መካከል ይኖር፣ ፍትሐዊነት በተግባር ይረጋገጥ፣ የኢትዮጵያ ሉዓላዊነት ይረጋገጥ፣ ለሀገር የሚበጅ ኢኮኖሚያዊ ስርዓት ተግባራዊ ይሁን፣ ሁሉም የፖለቲካ እስረኞች ይፈቱ ወዘተ በሚል የተስተጋቡት መፈክሮች የህዝብ ከመሆናቸውን ባሻገር እስከ ዛሬም ወቅታዊ ሆነው ይገኛሉ። እነዚህና ሌሎችም ህዝባዊ መፈክሮች ህዝብንም አገርንም አቃፊ ናቸው፣ የህዝብን ፍላጎት አስተጋቢ ናቸውና ድጋፉን ያገኛሉ። ድርጅቱ ራሱን ሲያውጅ በመላ ኢትዮጵያ በአንድ ቀን መርሃ ግብሩን ሊያስተራጭ መቻሉ ግሩም ድንቅ ማሰኘቱ ብቻ ሳይሆን መርሃ ግብሩ ህዝባዊ መሆኑ ዋናው ቁም ነገር ሆኖ ህዝባዊ ድጋፍን አስገኝቶለታል። ያባ የህዝብ አለኝታ የተባለው በባዶ አልነበረም፣ ስለነበረ ነው። ቃል ኪዳኑን ሳይሽር በጥቅም ሳይገዛ መስዋዕትነትን ተቀብሎ ለሀገርና ለህዝብ መቆሙ ባሩን ሰዓት ትግሉን መቀጠሉ በቀቢጠ ተስፋ አለመሽመድመዱ ለባዕዳን አለመጎንበሱ ሁሉ ድርጅቱን ኢትዮጵያዊና ህዝባዊ አድርጎ የሚገልጸው ሆኖ ቆይቷል። የሚያኮራም ነው። ነሐሴ 26 ቀን የታወጀው ድርጅት የኢትዮጵያ አለኝታ ሆኖ መቀጠሉም መጠቀስም መወደስም ያለበት ነው። ዛሬም ቢሆን ያፓ ህልው ነው። የዚያን ጊዜ ትውልድም አባላት አሁንም ያፓ ሆነው አሉ። ይህም የአሁኑ ዘረኞችና ጭፍሮቻቸው የሚያቃዥ ሆነባቸዋል። ለዚህም ነው ያፓ ጋር በተጻራሪነት መቆምና በጸብጫሪነት መሰለፍ ጠቡ ከብዙሃኑ ህዝብ ጋር የሚሆነውም። ያፓ የተመሰረተበትን ምክንያት ሁኔታ መመርመር ቢቀድም ለቀጣይ ይዘቱ በጥርጣሬውም ሆነ ድክመቱ ማጠየቂያውን ማግኘት ይቻላል። ድርጅቱ ከተመሰረተ ጀምሮ እስኪታወጅ 3 ዓመታት በእህቡ ታግሏል። በአገር ቤትም በውጭ አገርም ትግሉ ያኔም ቀላል አልነበረም። ራሳቸውን ተቀናቃኝ ብለው የወሰዱ ጥረቱን ሊያጋልጡ ያቅማቸውን ጥረዋል። የሰራዊቱ ጀማሪ ጓዶችን ለማሰልጠን የተደረገውን ሙከራ ገና ከእንጭጩ በማጋለጥ እንዲጨናገፍም ተሞክሮ ነበር። ባዳንም በተራማጆች ላይ ጥብቅ ክትትልና ስለላ ያካሄዱ ለአገዛዙ መረጃ ያቀብሉ ቆይተዋል። ዛሬ እየተደረገ እንዳለው ሁሉ ወጣቱን ከትግል ለማራቅ ያልተደረገ ሙከራ አልነበረም። በዚያን ጊዜ በጽናትና ቆራጥነት ድርጅቱን ሊመሰርቱና ሊያጠናክሩ በቦታው ሆነው ለጣሩት ሁሉ ንጸጋዬ ገብረ መድኅን ደብተራው፣ ጸሎተ ሕዝቅያስ፣ ዋለልኝ መኮንን፣ ስዩም ከበደ ወዘተ ክብር ለሰማዕት የምንል ይሆናል። እነዚህን መሰል ጓዶች የጠራጊ ጎርፍ ውጤቶች ሳይሆኑ እምነታቸው የጸናና የልብ ሆኖ ለተገኘው ውጤትም ተገቢውን አስተዋጽኦ አድርጓል። ከወጃው በፊትም በተደረገው ጉባኤ የተሳተፉትና ታሪካዊውን እርምጃ ያመቻቹት ጓዶች ሁሉም የሚመሰገኑ ናቸው። የድርጅት ውስጣዊ አምባገነንነትንም ብቅ ሲል መቅጨታቸው ለድርጅቱና ለትግሉ ባለውለታ ያደርጋቸዋል። ያፓ ራሱን ከማወጁ በፊት በወቅቱ ከነበረ ኢብነ አግ ከሚባል የአርነት ግንባር ጋር ህብረት ለመመስረት ጥሮ ሳይሳካለት ቀርቷል። ኋላ መኢሶን ብለው ራሳቸውን ብቅ ካደረጉት ጋርም ቢሆን በአንዱ መሪያቸው አማካይነት በውጭ አገርም በኢትዮጵያም ውይይትን አካሂዷል። በትግሉ መሰረታዊ ጉዳዮች ላይ ሊታረቁ ያልቻሉ ልዩነቶች በመፈጠሩ ትብብር ሊገነባ አልተቻለም። ደርግ ስልጣኑን ከያዘ በኋላ ድርጅቱ ጊዜያዊ ከህዝባዊ መንግስት ይቋቋም በሚል ደርግን ተጻሮ ሲቆም፣ ሌሎች ደግሞ ከደርግ ጋር ማበር ይሻላል ይገባል በማለታቸው የተለያየ አቋምና ሰልፍ መያዝ የግድ ሆነ። ያፓ ራሱን ሲያውጅ ባወጣው መርሃ ግብርና ዓላማ ዲሞክራሲ ከሰፈነ፣ በተለይም የህዝብ መብት ከተከበረ በሰላም ሊታገል ዝግጁ የነበረ መሆኑን ቢገልጽም እንዳሁኑ ወያኔ ደርግም አፈናንና ግድያን በመምረጡ ሰራዊቱን ኢህአሰን አውጆ ወደ ብረት ትግሉ መሸጋገር ተገደደ። ድርጅቱ ሲታወጅ የወጣውን መርሃ ግብር በምስረታው ከነበረው በተጨባጭ ሁኔታው መሰረት በአመራር ይዘትም ጭምር መሻሻያ አድርጓል። ለትግሉ ተዘጋጅቶ ነው ኢህአፓ ራሱን ይፋ ለማድረግ ያወጀው። በማወጁም ለነበረው ትግል ተጨማሪ አጠቃቃይ ሆኗል። ህዝብም የድርጅትን ጥቅምና ሚና ተረድቶ የሚታገልበት ሁኔታ መፈጠሩን ጠላቶች ሳይቀሩ ሊያምኑ የተገደዱበት ነው። በኋላ መብራት ጥርት ያለ እይታን መያዝ ይቻላል ተብሏልና ዛሬ ወደ ኋላ መለስ ብሎ ቀድሞ ቢታወጅ ኖሮ ቆይቶ ቢታወጅ በነበር ወዘተ ማለት ይቻላል። 1967 ዓ.ም በነበረው ሁኔታ ግን ድርጅቱ መታወጁ ትክክልና የሚደገፍም ነበር። ያፓ ራሱን በነሐሴ 26/1967 ዓ.ም ሲያውጅ ቀደም የነበሩት ጠላቶቹ በሴራ እንቅስቃሴያቸው ቀጥለውበታል። መርሃ ግብሬ ትግራይን መገንጠል ነው ብሎ የተነሳው ወያኔ አማራን በተለይ የሸዋ አማራ የሚለውን ሰይጣን አድርጎ አቅርቦ ነበርና ይህን ድርጅቱ በመቃወሙ በወያኔና በወዳጆቹ ጠላት ተብሎ ተፈረጀ። ወያኔ ደጋፊ ባዕዳንም በድርጅቱ ላይ ተነሱበት። በመሰረቱ ኢህአፓ ጠላት የበዛበት ዘረኛ መሆን አቅቶት ሳይሆን የኢትዮጵያ ጣላቶች ብዙ በመሆናቸውና ድርጅቱንም የኢትዮጵያ ብለው ስለተነሱበት ነበር። ያባ በብሔረሰብ ደረጃ ተሰልፎ የተገኘ ሳይሆን ኢትዮጵያ በማለቱ አባ ኢትዮጵያ ወይም ታላቋን ኢትዮጵያ ፈላጊ ብለው ሳይመው ሊያጠቁትና ሊያፈርሱት ተረባረቡ። ዛሬም ቢሆን ይህን ከንቱ ልፋት እስትንፋስ ሰጥተው ድርጅቱን ሊከሱና የዚህ ብሔር የዚያ ብሔረሰብ ብቻ ወዳጅ ወይም ጠላት ብለው ሊያቀርቡት ደፋ ቀና የሚሉ ብኩኖች አሉ። ያባ ግን ከተመሰረተ ጊዜ ጀምሮ ሰልፉ ለኢትዮጵያ ነውና ብሔረሰብ ወይም ጎጥ ለይቶ የሚታገልም ሆነ የታገለ አይደለም። ሲታገል የያዘው ስምም ኢህአፓ ይዘቱንና ማንነቱን ለማን እንደቆመም የሚገልጽ ነበር። አሁንም ነው እሳኑ ዲሞክራሲያም ይህንኑ ክቡር መንፈስና አቋም ሲያስተጋባ ቆይቷል። አሁንም የቀጠለበት ነው። ኢህአፓ ሲታወጅ የዓለም ቴክኖሎጂ እምርታ ገና ነበርና የመልእክቱ ስርጭት ራሱ አያሌ ችግሮችን ማስከተሉ አልቀረም። ወረቀት ሲያሰራጭ ግን የተያዘ አልነበረም። አሁን ግንኙነትና መልእክት ማስተላለፉ ቀላል በሆነበትና ድርጅቶች ነን ባዮች እንዳሸን በፈሉበት የድርጅት እወጃ ቁም ነገሩ ተፈልጎም የማይገኝ ነው ብንል ስህተት አይሆንም። ድርጅት ድርጅት ለመሆንና ማንነቱን ለማወጅ ማድረግ ያለበት ዝግጅቱን፣ መርሁን፣ መከላከያውን፣ ማጥቂያውን፣ ከህዝብ ትስስሩን ወዘተ በተመለከተ ለሚነሱ አበይት ጥያቄዎች አጥጋቢ መልስ መስጠት መቻል አለበት። አሊያማ አዋጅ አዋጅ የደበሎ ቅዳጅ በሚል ሲያረጓይታ የሚያሰኝን ትችት ያስከትላል። ያፋ ብቁ ድርጅት ነበር። ሲታወጅና ትግሉን ሲያቀጣጥልም ማንነቱን ለአገርና ለህዝብ ሁሉ ደስታን አጎናጽፎ አሳይቷል። ኢህአፓ ለወጃም የበቃውና ተጠናክሮ ሊታገል የቻለው ንቁና ቆራጥ አባላትን ከመያዙ ሌላ የህዝብ መሰረታዊ ፍላጎትን የሚያንጸባርቁ መፈክሮችና ጥያቄዎችን በማስተጋባቱ ነበር። ብዙሃኑ ደርግንም ሆነ ባንዳ ቡድኖችን አልደገፈም። ኢህአፓን የመረጠበት በኢትዮጵያዊነቱና አንግቦ በተነሳቸው ዋና ዋና ጥያቄዎች ነበር። ይህ ድጋፍ አሁንም ቀጥሎ ይገኛል። ድህነት ወንጀል አይደለም፣ ድሃው ይማር፣ የህዝብና የሃይማኖት እኩልነት ይረጋገጥ፣ ላባደሩ አይበዝበዝ፣ የህዝብ መሰረታዊ መብቶች ይከበሩ፣ መሬት ላራሹ፣ የኢትዮጵያ ሉዓላዊነት ይከበር፣ የሴቶች እኩልነት ይረጋገጥ፣ እነዚህና መሰል አቋሞች የህዝብን ፍላጎት ያስተጋቡና እስካሁንም እያስተጋቡ ያሉ ናቸው። በመሆኑም ህዝብ ኢህአፓን ሲደግፍና ሲያቅ የሚታገለው ለራሱ ጥያቄዎችና ፍላጎቶች ነበር ማለት ነው። ለራሱ ለአገሩ። ኢህአፓም ምርጥ የህዝብ ትግል መሳሪያ ሆኖ የተገኘው ለዚህ ነው። ህዝብ ድርጅቱን ሲደግፍ ራሱን ነበር የደገፈው። ዛሬም እነዚህ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው ጸረ ወያኔውን ትግል ሊያፋፍም እየጣረ ያለው ድርጅት ውጤቱ ጠቃሚ እንደሚሆን ጥርጥር የለውም። ኢህአፓ ራሱን ሲያውጅ ህዝብ በደስታ የደገፈው ቀደም በሰልፉም ሆነ በሌሎች ተግባሮች የሚያደርጋቸውን እንቅስቃሴዎችና በዲሞክራሲያ ላይ ይወጡ የነበሩትን የጠሩ ህዝባዊ አቋሞች በሚገባ ያውቅ ስለነበር ነው። ህዝብ የማይደግፈው ድርጅት ራሱን አወጀ አላወጀ ምንም ፋይዳ አይኖረውም። ብቅ ብሎ ይተናል። ተልእኮው ለባዕድ ከሆነ ደግሞ ውሎ አድሮ ተጋልጦ ውርደትና ሽንፈትን ይከናነባል። ኢህአፓ ሲታወጅ ድርጅት ነበር። የህቡ ትግልን ያወቀ፣ የተደራጀ፣ የተዘጋጀ የማንም ተለጣፊ አልነበረም። ዛሬ ራሳቸውን ድርጅት የሚሉ ግን የድርጅት ፈዛዛ ኮፒ ወይም ቅጂ ያልሆኑ በርክተዋል። ተመስርተናል ብለው ሲያውጁ ሰሚ ያጣሉ። ለምን ስንል ወደ ነሐሴ 26 እይታን ማዞርና ለምን ያ ቀን ታሪካዊ ወይም ባላንደምታ እንደሆነ መረዳትን ይጠይቃል። ትናንት ዛሬ አይደለም የተባለው እንዳለ ሆኖ ግን መሰረታዊ ጉዳዮች ገና አልተቀየሩም። ድርጅትን ድርጅት የሚያሰኙት በመሰረቱ ያው ናቸው። ኢህአፓ አያሌ ችግሮችን ተቋቁሞ ህልውናውን ጠብቆ ቢገኝም ከታወጀ እስከ ዛሬ የደረሰበት ጉዳት ቀላል አይደለም። ደርግ በቀይ ሽብር እልፍ አላፍ አባላቱን ጨርሷል፣ አካለ ስንኩላን አድርጓል። አገራቸውና ከወገናቸው ተለይተው በሰው አገር እንዲሰደዱ አድርጓል። ወንያቸው የገዳቸው የውስጥ አንጃዎች ከጠላት ጋር አብረው ተረባርበውበታል። ካሪዎች ከጠላቶቹ ጋር አብረው ጦር ሰብቀውበታል። አገር ገነጣጣዮችና ጠባቦች አቋማቸውን ስላጋለጠና ስለታገላቸው በጠላትነት ፈርጀው አጥቀተውታል። ኢትዮጵያዊነትን በመጠበቁ ክፉ የአገር ጠላቶች ተረባርበውበታል። አድርባይነትንና ቅጥረኝነትን በመኮነኑ ብቻ ሳይሆን በመታገሉ ካሪዎቹና ከርሳደሮቹ ሊያጠቁት ሞክረዋል። ይህ የረጅም ዓመታት ጥቃት የመጣው ድርጅቱ ለኢትዮጵያ በመቆሙና ለጥቅማ ጥቅም እጅ አልሰጥም በማለቱ ነው። ይህ አቋሙ ዛሬም አልተቀየረምና ጠላቶቹም አላረፉለትም። አሁንም ቢሆን አሉባልታዎችን በማናፈስ፣ የሐሰት ክሶችን በመደርደር፣ የስም ማጥፋት ዘመቻዎችን በማራገብ ድርጅቱን ከህዝብ በተለይም ከወጣቱ ክፍል ለመነጠል የሚቅበዘበዙ ብዙዎች ናቸው። ያፋ የጠላቶችን ጥቃት እየተቋቋመ በታሪክ ሂደት መርኩን ሳያሻሽት ሁኔታዎቹ ግድ የሚሏቸውን ለውጦች እያደረገ በትግሉ ጸንቶ ቀጥሏል። ሲታወጅ የገባው ቃል ኪዳን ይህ ሲሆን ነው። ከተመሰረተ እስካሁን ለ43 ዓመታት ቃል ኪዳኑን አክብሮ በትግል ቀጥሏል። ለዚህ ምክንያቱ ሌላ ሳይሆን መሰረቱ ጠንካራ ዓላማው የኢትዮጵያ በመሆኑ ነው። ኢህአፓና ብዙሃኑ ህዝብ አንድም ሁለትም ናቸው። ኢህአፓ ትግል ስኬታማ መሆን የህዝብ አሸናፊነትን ገላጭ ነው።
ከሞለ ፋሽስቶ ያጎየበት ዛሬም ለቆጠኙ እንበረከከ የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አትመክ ግንባርክን አሳየው 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 ቀድሞ ለፋሽስቶ ያጎየበት ዛሬም ለቆጠኞ እንበረከከ የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አትመርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋን ግንባርክን አሳየ 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 ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ 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 ግንባርክን አሳየ
እጅ አውጣው ፓርላማ ካሳይ አው እንዲህ ሆኖ ነበር። ድሮ በእኛ ጊዜ እጅ አውጣው ፓርላማ ሙሉ ታዛዥ ሆኖ ለኃይለ ሥላሴ የፓርላማነቱን ስሙን ብቻ ይዞ ንጉሱ ያዘዙትን አንዱ ሳይቀነስ እንዳለ አውርዶ ያለማወላወል ያላንዳሽ ተቃውሞ ያዘዙትን ሁሉ ያጸርቀው ነበር ሆ ብሎ አጨብጭቦ። ስለዚህ ነበር ያን ጊዜ ፈርጦች መላ ፈጥረውለት ለምርጡ አህያ ክራባት አስረውለት ከፓርላማው ደጃፍ ወንበር ዘርግተውለት ሌላ ሞያ የለ እጃው አፓርላማ ብሎ በመሰየመ ስሙን ያውጡለት። ታሪክ ራሷን ደግማ ዛሬ ይሄውና ክራባት አሳሪው የዛሬው አህያ ህጋራዊት እንኳን ያልፈቀደለትን በሽሙት ዛዝ ብቻ ሆ ብሎ ያጸርቃል እጃው ጣው ፓርላማ ለምን ብሎ አይጠይቅ ወርሃዊ መኖ ያሳጣዋልና። ባለ ክራባቶች ጭነት የማይከብዳችሁ ውርደት ራሳችሁ ከቶ መቼ ይሆን ከህሊናችሁ ታርቃችሁ ለእውነት የምትቆሙ ለሀገር አስባችሁ? ቶሎ ካልታረመ ይሄ ጸባያችሁ ታማኝ ክደታችሁ እናንተን አያርገኝ የቁርጡ ቀን መጥቶ ማጣፊያው ሲያጥራችሁ። ሌላው ትንግር ደግሞ የአፈወርቂ ሹፌር ለከርሶ አዳሪውን መዛት ያውቁበታል። አንድ አሙስ የቀረው አንጃ ከሃዲውን በሆዱ ይገዙታል። ከውጭ የላኩ ብር አምጡ ባንዳውን በቅላት ዳረቆት ከርሱ ይሞሉታል። ከዛ በኋላማ እንኳንስ ሊቃወም ደጋፊ አድርገው ያስለፈልፉታል። እግዚኦ ባስባለው መልኩ ደግሞ ሲያሰኛቸው መሬት አስጎብሰው ጫማ ያስሙታል። ክብር ኮሎኔሉ መጥበት ያበቃሉ። ጉሩባቸውን አንቆ ቃል ኪዳን አክባሪው በሀገር ህሉ እና ቀልድ አላውቁም ብሎ አቅል ሲነሳቸው ያሰቡት ሴራ ሁሉ ቋጠረው ተፈቶ ሲበተንባቸው እውነት ያልሆነውን ከቁሻሻ ለቅመው የቸናሸን ፊደል ዣንጥላ ተርግተው ከሙቆቱ ለመዳን ጥላ ይፈልጋሉ። ሐቁንም በመሸሽ እንቶ ፈንታቸውን ይደሰኩራሉ። ታዲያ ትርፉ ትዝብት እንጂ ከንቱ ልፋት እንጂ ካይቀሬው ውድቀታቸው ፈጽሞ አይድኑም። እንግዲህ ወገኖች ከወጣ ገባውና ከጠመዝማዛው ትግል ይኸው ገብተናልና የዜግነት ግዳጅ ከትከሻችን ላይ አሁን አርፏልና አገርን አጋልጠን ሽሽት የሚሉት ክደት አይታሰብምና የአፓር ተቀላቅለን በአንድነት ተባብረን እንደ አባቶቻችን እንደ አያቶቻችን ቅድመ አያቶቻችን የህይወት ግብር ከፍለን ሀገርን ለማዳን አመጽ እናፋፈን ተጠላቶቻችን ላይ ድል ለኢትዮጵያ ህዝብ እናቸንፋለን።